የደቀ መዝሙርን ህይወት የሚኖረው ክርስቲያን ሁሉ ማለት ነው የሚኖረው በመንፈስ ቅዱስ ኃይል እንደሆነ በመጽሐፍ ቅዱስ ላይ እንደሚናገር እግዚአብሔር ቃል እናውቃለን። ስለዚህ መንፈስ ቅዱስ በእኔና በእናንተ ህይወት ውስጥ የሚሰራቸውን ስራዎች ለማወቅ ለመረዳት የመጀመሪያውና ትልቁ ነገር የእግዚአብሔርን መንፈስ ማወቅ አለብን። በሰው መንፈስና በእግዚአብሔር መንፈስ መካከል ትልቅ ልዩነት አለ እና ብዙ ሰዎች ይህንን ኢቭን ክርስቲያኖች ሆነው ሰው የራሱ መንፈስ እንዳለው የማያምኑ ሰዎች አሉ። እና ሰው ከአካል ከግዙፍ አካል እና ከነፍስ የተሰራ ነው ይላሉ። የሰው መንፈስ ነፍስ ከእግዚአብሔር ጋር ወዳል ባለ ጉዳይ ስትታይ መንፈስ ትባላለች። ደግሞ ከዚህ ዓለም አኳያ ደግሞ ያላት ሁኔታ ሲታይ ነፍስ ትባላለች ብለው ይመለከታሉ። እና በአጠቃላይ እነዚህ አመለካከቶች እንደው ጠቅለል ባለ መንገድ በደቀ መዝሙር ትምህርት ውስጥ በስፋት ላስተምሮ አላሰብኩም እንጂ እንዲሁ እንዲገባችሁ ትራይኮቶሚ ዳይኮቶሚና ሞኖ አንድ ሰው አንድ ፍጡር ብቻ ነው ፊዚካል ባዲ ብቻ ነው ያለው ብለው የሚያምኑ አሉ። ሰው ሲሞት ከውስጡ ወጥቶ ወደ እግዚአብሔር የሚሄድ ነፍስ ወይም መንፈስ የሚባል ራሱን የቻለ ለብቻው ያለ ነገር የለውም ፋንክሽን የሚያደርግ ባዲ ብቻ ነው ያለው ብለው የሚያምኑ ሰዎች አሉ። እና እንደነዚህ ያለ አይነት እምነት ያላቸው ሰዎች ሰው በዚህ በአካለ ህይወት ውስጥ በብልቶቹ በሰውነቶቹ ውስጥ በሚሰራው የባዮሎጂ ህይወት ኃይል የሚንቀሳቀስ ፍጡር ነው። ስለዚህ በሚሞትበት ጊዜ ይሄ ሰውነቱ ይቀበራል እና በትንሳኤ ጊዜ ብቻ ይነሳል እና ከውስጡ ወጥቶ ለብቻው የሚኖር ነፍስ ወይም መንፈስ የሚባል ነገር የለውም የሚሉ አሉ። ሌሎች ደግሞ ዳይኮቶሚ ወይም ሁለት ሰው ከሁለት ነገር የተሰራ ነው እና ከምድር አፈር የተበጀ አካል አለው ደግሞ ነፍስ ደግሞ አለው። እቺ ነፍሱ ሰው በሚሞትበት ጊዜ አካሉ በመቃብር ሲቀር ነፍሱ የዳነ ሰው ከሆነ ወደ ጌታ ትሄዳለች ከጌታ ሞትና ትንሳኤ ወዲህ ማለት ነው። እና ያልዳነ ሰው ከሆነ ደግሞ ነፍሱ አለ አይደለም በሲኦል ትቆያለች እስከ ፍርድ ጊዜ ድረስ። ሌሎች ደግሞ ሰው ከሶስት ነገር ነው የተሰራው። አንደኛ ከምድር አፈር የተበጀ አካል አለው ደግሞ ነፍስ አለው ደግሞ ሰው መንፈስ ራሱን የቻለ መንፈስ አለው ብለው ያምናሉ። እና እኔ በበኩሌ እንደሚገባኝና እንደምረዳው ባለኝ መንፈሳዊ አቅምና መረዳት ሰው መንፈስ አለው ብዬ አምናለሁ እና ነፍስም አለው እና ደግሞ አካልም አለው። የሰው መንፈሱ ከእግዚአብሔር በስትንፋስ የተፈጠረ የህይወት ኃይል ነው ለሰው። ስለዚህ መንፈሳችን ሰውን ከምድር አፈር አበጀው ሲል የእግዚአብሔር ቃል እግዚአብሔር እፍ እያለ በሚፈጥርበት ጊዜ ሰውን ከምድር አፈር አካሉን አበጀው። ክሬኤት አይደለም ያደረገው ከምድር አፈር ነው ያበጀው። ነገር ግን እግዚአብሔር በስትንፋሱ ግን የሰውን ህይወት ምን አደረገ? ፈጠረ። በስትንፋሱ እፍ አለበት ሲል እግዚአብሔር ሰው እኛ ሲሞት አርቲፊሻል የሆነ ማለት የፈርስት ኤድ ይደረግለታል አይደለም እንዳይሞት ሰው አፋቸውን አፍንጫውን ይዘው እንደሚያረጉት ያ ሰው ሳምባው አየር እንዲያገኝ መተንፈስ ስላቃተው አየር ፓምፕ እንደሚደረግ እግዚአብሔር እፍ ሲል ኦክሲጅን ካፉ አይወጣም። እና እግዚአብሔር መንፈስ ነው፣ እፍታው የፈጠራ ስራ ነው የሚሰራው። ስለዚህ እግዚአብሔር በአፉ እስትንፋስ የሰው መንፈስ እንደፈጠረና ይህ የእግዚአብሔር እስትንፋስ በሰው ህይወት ውስጥ ያስገባው መንፈስ ከሰው አካል ጋር ሲገናኝ ነፍስ እንደተገኘች ነው የሚታየው። እና የሰው ነፍስ በባህሪዋ በመጽሐፍ ቅዱስ ውስጥ የምታሳያቸው ሁኔታዎች አሉ። የሰው ነፍስ በሰው አካል ውስጥ የምታሳያቸው ባህሪያቶች አሉ። አንደኛ ነፍስ የፈቃድ የስሜት እና የማሰብ የኪህለ ስሌት የማስላት የማሰብ የስሜት የፈቃድና የተለያዩ ችሎታዎች አሏት እና በነፍስ ውስጥ የሚፈልቁ እነዚህ ስሜቶች መውደድ መጥላት ባንድ ነገር መደነቅ መገረም እነዚህ ነገሮች የነፍስ ባህሪ ናቸው። ፈቃድ አንድ ነገር አንድ ሰው እንቢ ወይም እሺ እግዚአብሔርንም ሰውንም ለማድረግ የመወሰን አቅም ያለው ሉዓላዊነት በሰው ውስጥ እያንዳንዱ ሰው ራሱን የቻለ ሉዓላዊነት አለው። በፈቃዱ በስልጣኑ ነው የሚኖረው። ትንሽም ይሁን ትልቅ ሀብታምም ይሁን ድሃ ደካማም ይሁን ብርቱ ፈቃድ አለው እግዚአብሔር የሰጠው። ይሄ ፈቃድ ያለው በነፍስ ውስጥ ነው ያለው። እንደገና ደግሞ ማሰብ እናስባለን እናወጣለን እናወርዳለን እና በውስጣችን ካየነው ከሰማነው ደግሞም ከዚህ በፊት በአይምሯችን ውስጥ ከተጠራቀመው ነገር ጋራ ነገሮችን እያገናዘብን የማስላት ችሎታ አለን። ይሄ የማስላት ችሎታም የነፍስ ነው። ነፍሳችን በውስጣችን ብዙ ባህሪያቶች አሏት እና አይነ ህሊና አላት። ነገሮችን ስዕላዊ በሆነ መንገድ መረዳት ለምሳሌ አንድ ነገር ብነግራችሁ አርባ ጉጉ ምንድን ነው ብላችሁ አርባ ጉጉ ትላለች ነፍስ ታስባለች። ይህ አገር ነበር የት ነበር አርባ ጉጉ ትላላችሁ። አይነ ህሊና በአይነ ህሊናችን ክሌን ታስታውሰዋለን ምን አይነት ነበረ መልኩ ብንል ወይም አንድ ነገር ያየነውን ነገር ለመግለጥ ለመሞከር በአይነ ህሊናችን አይነ ህሊና አያችሁት ስዕላዊ በሆነ መንገድ ነገሮችን የመመልከት ችሎታዎች የማስታወስ ሜሞሪ እነዚህ ነገሮች ሁሉ በነፍስ ውስጥ ናቸው ያሉት እና ነፍስ እነዚህን ነገሮች ሁሉ ሲኖራት ሰውነታችን ግን ከውጭው ዓለም ጋር ለመገናኘት የሚያስችሉ የስሜት አውታሮች ናቸው ያሉት። ለምሳሌ የስልክ መስመር ከውጪ ቤታችን ውስጥ ሪሲቨር ባይኖር ስልክ በስልኩ ውስጥ የመጣው ነገር ቤታችን አይገባም። ስለዚህ የስልክ መስመሩ የኤሌክትሪክ ገመዱ የኤሌክትሪክን ኃይል ለመቀበል የሚያስችል ነገር ቤቱ ስላለን ፕላግ ስላለን ተለያዩ ነገሮች ለመጠቀም ይችላል። ልክ እንደዚሁም በሰውነታችን ላይ አይን አለ። አይናችን አይደለም የሚያየው የሚያየው ይሄ በአይን ውስጥ የሚገባውን ብርሃን የሚተረጉም ብሬን አለ ያ ነው የሚያየው እና አይኑ ሙሉ በሙሉ ሆኖ ብሬኑ ዳሜጅ ቢሆን ሰው ላይ አይችልም። እና አይን የብርሃን ማስገቢያ ነው። ጆሮ የድምጽ ማስገቢያ ነው። አፍንጫ የሽታ የጠረን መተላለፊያ ነው። ምላሳችን ቀምሳለን፣ በእጆቻችን ዳንስሳለን። እነዚህ ነገሮች ከሰው አይምሮ ጋር የተያዙ ናቸው። እንግዲህ የነፍስንና የአይምሮን ነገር መርምሮ ለማስረዳት በጣም አስቸጋሪ ነው። የሳይኪያትሪስቶች፣ ሐኪሞች፣ ሳይኮሎጂስቶች ብዙዎች በተቻለ መጠን ነፍስን የሰው አይምሮ ለማወቅ ብዙ ጥረቶች አድርገዋል። ይሁን እንጂ ሰው የሚያስገርም ፍጡር ነው። የሚገርማችሁ በጣም የሚያስደንቅ ፍጡር ነው። ስለዚህ ነፍስ የነዚህን ችሎታዎቿን ራሷን ከዚህ ዓለም ጋር በአካል እየተገናኘች በውስጥ ግን ራሷን አይደንቲፋይ ታደርጋለች። ነፍስ የራስ ህልውና ማወቂያ ነው። አካል ከውጫዊ ዓለም የመገናኛ መንገድ ነው። ብዙ የመገናኛ መስመሮች አሉት። የማየት፣ የመስማት፣ የማሽተት፣ የመቅመስ፣ የመዳሰስ እነዚህ አሉ። እነዚህ በአካላችን የሚመጡት ከዓለም ለመገናኛ ናቸው። ነፍስ ያለ አካል የቱንም ያህል ብልጥ ብትሆን ኢንተሊጀንት ብትሆን ይህንን ዓለም ያለ አካል መገናኘት አትችልም። አይነ ስውር ሆኖ የተወለደ ሰው ቢጫ ቀለም ይኸውልህ ብላችሁ ትል ይሄ እኮ ቢጫ ልብስ ነው ብትሉት ይሄ ቢጫ ነገር ምንድን ነው? ቢጫን በምንም አይነት አይነ ስውር ሆኖ የተወለደ ሰው ሊገልጠው አይችልም። እስቲ ሌላ ቢጫ የሆነ አሳዩ ምትል ይሄ ቢጫ ኩባያ ነው፣ ይሄ ቢጫ ወረቀት ነው፣ ይሄ ቢጫ ጸጉር ነው ብትሉት ምንድን ነው ይሄ ቢጫ ከለር ነው ትሉታ፣ የሚቀባ ነገር ነው ትሉታላችሁ። ምንም ሊረዳ አይችልም። ይሄ ሰው ተምሮ ትልቅ ደረጃ የደረሰ ሰው ሊሆን ይችላል፣ ነገር ግን አይኑስ ብላይንድ ስለሆነ በአይን የሚታየውን ነገር በምንም ሊያውቀው አይችልም፣ በመዳሰስ ሊያውቀው አይችልም። ስለዚህ ነፍሳችን ይሄንን ዓለም ያለዚህ ሰውነታችን ልትገናኝ ፈጽሞ አትችልም። እና ሰውነታችን በጣም ዝም ብሎ እንደ ልብስ የተሰራ አይደለም። አሜዚንግ የሆነ ጸጋ ነው በእውነት እግዚአብሔር በሰውነታችን ላይ ያለው። ስንት ጊዜ ነው እጃችሁን የታጠባችሁት? በሳሙና አንዳንዴ ማኔ ዶሮ ልጅ ይያለን ሬንጅ ምናምን ነክተን ባሽዋም ታጥበናል። ይሄውና ስንት ግላፍ ጨርሰናል እዚህ ከመጣን እጃችን አልቀም። አይገርማችሁ? ስንት ጎማ መኪና ቀየረናል፣ ስንት ጫማ ቀየረናል። እግራችን በመሄድ ብዛት ሲያጠር አናየው እንዳለ ነው ያለው ተሸክሙን። እግዚአብሔር ይመስገን። እግዚአብሔር ሰውነታችንን በድንቅ ሁኔታ ነው የሰራው፣ ነፍሳችንንም በሚገርም ጥበብ ነው የሰራው። እግዚአብሔር ይመስገን። ማንም ሰው ራሱን ከሌላ ሰው ለይቶ ያውቃል። ሌሎች ሰዎች ስናይ ኮንፊውዝድ አንሆንም። ዘመዶቻችንን ጓደኞቻችንን አዲስ ሰው ወንዱን ሴቱን ትልቁን ትንሹን ለይተን መኖር እንችላለን። ሰልፍ ካንሺየስነስ በነፍስ ውስጥ አለ። ሰው ራሱን ያውቃል። ራሱ ቢጠፋበት አንድ ሰው ከባድ ነው። ራሱ የት እንዳለ ማን እንደሆነ ቢጠፋበት። አያችሁት? በቅርብ ጊዜ አንድ የፊልም አክተር የታወቀ ሰው የነበረው ስንትና ስንት አዋርድ ያገኘ ሙዚቀኛ የነበረ ሰው ነው። ሂ ሎስት ኤቭሪ ሜሞሪ እና ፊልም የዱሮን ሲያሰም ማነችቺ ሁ ኢዝ ዚስ የገዛ ልጁን እኮ ነው ሚስቱን ምኖቹን በፍጹም የሚያስታውሰው ነገር የለውም። እንዴት ያሳዝናል መሰላችሁ? The only thing ሙዚቃ ሲጫወቱ ብቻ ያ የዶሮ ሙዚቃ እየመጣለት እንትን እሱንም እስኪ ጀምር ስንት መከራ መሰላችሁ የሚያዩት። አያችሁ? ሁሉንም ነገር ሉዝ አርጓል። እና አሁን የተነገረው ነገር አሁን ይረሳል። ምን ይላል? ስለዚህ ሰዎች አካላዊና ነፍሳዊ ነገራችንን እንደ ሁለት ጉልቻ ለያይተን የምናስቀምጣቸው ሳይሆን እግዚአብሔር ነፍስ ያለ ስጋ ስጋም ያለ ነፍስ እንዳይሆን ሆኖ የሰራን ፍጥሮች ነን። እግዚአብሔር ይመስገን። ሰው የሚለውን ነገር ስናይ ገነጣጥለን ሰው ለብቻው ነፍሱን መንፈሱን እያለን ልንል አንችልም። ሰውነታችን ቢታመም ነፍሳችን ትታመማለች። አያችሁት? እና እጄን አመመኝ ነው እንጂ የምለው እጅ አመመው አትልም ነፍስ። አይደለም? ባዕድ አይደለም እጃችን፣ አካላችን። እግዚአብሔር ሰውነታችንን በሙሉ ሲፈጥር በነፍሳችን ውስጥ ያሉ ችሎታዎችና ጸጋዎች በሙሉ በአካላዊ ህይወታችን ጋር ተጣምረው ተቀናይተው የሚሰሩ መሆኑ ማወቅ አለብን። ደግሞ ሰው መንፈስ አለው። ይሄንን ብዙ ሰዎች አያምኑ። እኔ በበኩሌ ስትሪክትሊ ነው የማምነው። አንደኛ መጽሐፍ ቅዱስ ስለሚል፣ ሁለተኛ በልምድ በህይወታችን በገሃድ መጽሐፍ ቅዱስ የሚናገረውን እለት እለት ስለምናይ ነው። እና ሰው መንፈስ አለው። መንፈሱ ከእግዚአብሔር ጋር የሚገናኝበት ነው። መንፈሳዊ ዓለምን ይገናኛል። ባለፈው እንዳሳየኋችሁ ሰው በሶስት አቅጣጫ ላይ ግንኙነት ያደርጋል። ከእግዚአብሔር ጋር ግንኙነት ያደርጋል። እንደገና ደግሞ ራሱን የሚያውቅ ይሆናል። ሰው ይቅርታ ፖዝ አረገ መሰለኝ። ይሄ ነገር እየሰራ ነው። ያ ነፍስ ዘርቷል። አያችሁት? ሰው ከጎዝ ዓለሙ ጋር ይገናኛል፣ ከመንፈሳዊ ዓለም ይገናኛል፣ ከራሱ ጋር ይገናኛል። ራሱን አይረሳም፣ አካባቢውን አይረሳም፣ ሁኔታዎችን ሁሉ ያውቃል። አያችሁት? ስለዚህ ሰው ስንመለከት ነፍሱ እኔነቱ ነው ማለት ነው። የሰው ነፍስ እኔነቱ ነው ማለት ነው። መንፈስ ደግሞ ከመንፈሳዊ ዓለም መገናኛ ነው። አካላችን ከውጭው ዓለም እንገናኝበት ነው። እና ይሄ በጣም መሰረታዊ ነገር ነው ለክርስትና ወገኖች፣ በጣም ጠቃሚ ነገር ነው። ለምን ብላችሁ ብትሉ መጽሐፍ ቅዱስ እኔና እናንተን የደቀ መዝሙር ሕይወት እንድንኖር ጌታ ሲናገር የእግዚአብሔር ልጆች የሆኑ ሁሉ ምን ያደርጋሉ ይላል። ሮሜ ምዕራፍ 8 እስኪ አውጡታችሁ ተመልከቱት። በሮሜ ምዕራፍ 8 ላይ የእግዚአብሔር ልጆች የሆኑ ሁሉ ምልክታቸው ምን እንደሆነ ይናገራል። በመንፈስ የሚመሩ ሁሉ እነዚህ ምንድናቸው ይላል? የእግዚአብሔር ስም የተባረከ ይሁን። አያችሁት? እወቁት። ይህን ጥቅስ ልታውቁት በጣም ያስፈልጋል። ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ምንድን ናቸው? ልጆች ናቸው። ልጅነታችን እንዴት ነው የጀመረው? ልጅነታችን የጀመረው በዳግም ልደት ነው። ጌታ ኢየሱስን እንደ ግል አዳኛችን ስንቀበል የእግዚአብሔር ቃል በአንደኛ በዮሐንስ ወንጌል ምዕራፍ 1 ላይ እንደሚናገር ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው ይላል። ይሄ ስልጣን መሰጠት ብቻ አይደለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 10 ከቁጥር 1 ጀምሮ ብትመለከቱ ኒቆዲሞስን ጌታ ኢየሱስ ክርስቶስ ባገኘው ጊዜ ዳግመኛ ልትወለዱ ያስፈልጋችኋል አለው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባም መንግስተ ሰማይንም ሊያይ እንደማይችል ነገረው። ሰው እንዴት ወደ እናቱ ማህፀን ገብቶ ሊወለድ ይችላል ሲል ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? መንፈስ ነው አለ። መንፈሳዊ ኔቸር አለን እግዚአብሔር የሚሰጣን። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ልጆችነታችን በመወለድ ከመንፈስ በመወለድ የተገኘ መንፈሳዊ ኔቸር አለን። ከመንፈስ የተገኘ መንፈሳዊ ኔቸር አለን። መጽሐፍ ቅዱስ ይሄንን ከመንፈስ የተገኘውን ባህሪያችንን ተፈጥሯችንን እንዴት እንደሚናገረው ተመልከቱት። መጽሐፍ ቅዱስ ሮሜ ምዕራፍ 7 ላይ ተመልከቱ። ቁጥር 22 ላይ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። አያችሁት? በውስጡ ምን ይላል? ሰውነቴ ይላል ሐዋርያው ጳውሎስ። የውስጡ ሰውነቴ ብሎ ሲል ምን ማለቱ ነው? ጉበቴ ማለቱ ነው? ልቤ ማለቱ ነው? ኩላሊቴ ማለቱ ነው? ወይስ ምን ማለቱ ነው? ኦርጋን የሚል ቃል ሳይሆን የሚጠቀመው በውስጥ ሰውዬ ነው የሚለው። አያችሁት? ሐዋርያው ጳውሎስ በኤፌሶን መጽሐፍ ላይ ምን እንደሚል ተመልከቱ። የእግዚአብሔር ቃል በዛ ቦታ ላይ ምዕራፍ 3 ቁጥር 17 ላይ ተመልከቱ። በመንፈሱ በውስጥ ሰውነታችሁ በኃይል ምነት እንድታረጉ። ውድ ወገኖቼ ልብ በሉ፣ እነዚህ ነገሮች ልባችሁን ጣሉባቸው። በእግዚአብሔር ፊት ልትጸልዩበት የሚገባም ነገር እንደሆነ ነው ማምነው በበኩሌ። ዳግመኛ የተወለድነው ከመንፈስ ነው። ይሄንን መጽሐፍ ቅዱስ ምን ይላል? የእግዚአብሔር ልጆች እንዳደረገን ይናገራል። ከመንፈስ የተወለደ መንፈስ ነው ይላል። ይሄ መንፈስ የሆነውን ነገራችንን ውስጣዊ ሰዋችን ብሎ መጽሐፍ ቅዱስ ይናገረዋል። አሁን ባነበብነው ጥቅስ ላይ እግዚአብሔር በውስጡ ሰውነታችን ጥንካሬ በመንፈሱ የሚሰጠን የት እንደሆነ ነው የምናየው። በመንፈሱ በውስጥ ሰውነታችሁ በኃይል ምን እንድታረጉ። ሊስን ኬርፉሊ። ስለዚህ እግዚአብሔር ኃይል ስጠኝ ብትሉት የት ቦታ ነው የሚሰጣችሁ? መቼም ይሄን ነገር ተረዳን ማለት ትልቅ ነገር እንደሆነ በእውነት በጌታ ላሳስባችሁ እወዳለሁ። እግዚአብሔር ፊዚካል በሆነ መንገድ እንድንለማመደው አይደለም የሚፈልገው። እግዚአብሔር በመንፈስ ስለሆነ በመንፈስ እንድናመልከው እንደሚፈልግ ሁሉ እግዚአብሔር ኃይልም ምሪትም ጸጋም የሚሰጠን ምናችን ውስጥ ነው? መንፈሳችን ውስጥ ነው። በመንፈስ እንድንመራ ይፈልጋል። እግዚአብሔር በመንፈስ እንድናመልከው ይፈልጋል። በመንፈስ እንድንመላለስ ይፈልጋል። እነዚህ ነገሮች በጣም የክርስትና መሰረት ናቸው። የመንፈስ ፍሬ እንድናፈራ ይፈልጋል። መንፈስ ቅዱስን እየገለጠ እንድንኖር ይፈልጋል። እግዚአብሔር ይህን ስለሚያውቅ ትኩረት የሚሰጠው በመንፈሳዊ ነገራችን መንፈሳችን ላይ ነው። መንፈሳችን የውስጡ ሰውነታችን ተብሎ በዚህ ቦታ ላይ ተጠቅሷል። በመንፈሱ በውስጥ ሰውነታችሁ በኃይል በጌታ ኃይል እንድትጠነክሩ ይላል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እነዚህን ነገሮች ልብ ብለን መመልከት አለብን። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች በምዕራፍ 4 ላይ መጨረሻው ላይ ቁጥር 23 ላይ ምን እንደሚላቸው ተመልከቱ። የጌታችን የኢየሱስ ክርስቶስ ጸጋ ከምናችሁ ጋር ይሁን ይላቸዋል። ከምናችሁ ጋር ይሁን። ቀደም በኃይሉ በመንፈሱ በኃይሉ የሚያጠነክራችሁ ምናችሁ ላይ ነው ይላል? በውስጥ ሰውነታችሁ ይላል። አሁን የእግዚአብሔር ጸጋ ደግሞ የት ይሁን ይላል? በመንፈሳችሁ ላይ ይሁን ይላል። ሰው ጸጋ ሞልቶታል ሲባል ቆዳው ላይ የሚታየው ቅባቱ አይደለም፣ ሰውነቱ መወፈሩ መውዛቱ ጥሩ ልብስ መልበሱ አይደለም። የሰው ጸጋ የሚታየው በመንፈሱ ውስጥ ነው። ክብር ለእግዚአብሔር ይሁን። ልብ በሉ ወገኖቼ። ስለዚህ ውጫዊ ክርስትና ልትሰናበቱ ነው። ውስጣችን ነው ውበት የምናገኘው። ውስጣችን ነው ኃይል የምናገኘው። ውስጣችን ነው ጸጋ የምናገኘው። የእግዚአብሔር ስም የተባረከ ይሁን። እነዚህ ነገሮች በሙሉ በመጽሐፍ ቅዱስ ውስጥ ሐዋርያው ጳውሎስ በሚጽፋቸው ጽሑፎች ሁሉ በትመለከቷቸው በተደጋጋሚ ልታዩዋቸው ትችላላችሁ። በሚጽፋቸው መልእክቶቹ መጨረሻ ላይ ሁሉ ጊዜ ሲናገር ይሄንን ነው የሚናገረው። ፊሊሞን ላይ በትመለከቱ የጌታችን ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። ጳውሎስ ይሄንን ነገር በማስተዋል ነው የሚናገረው። አያችሁት? በተለይም ደግሞ ለጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ በጻፈለት መልእክት ስትመለከቱ ቁጥር 2 ላይ ጌታ ኢየሱስ ክርስቶስ ከመንፈስ ጋር ይሁን ይላል። የት ይሁን ይላል? ኢየሱስ ክርስቶስ የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ከመን ጋር ይሁን? አሁን መንፈሳችን ጋር የሚኖሩ ያየናቸውን እንመልከት። እግዚአብሔር በመንፈሱ ኃይል የሚሰጠን መናችን ላይ ነው? መንፈሳችን ላይ። ጸጋ የሚሰጠን መናችን ላይ ነው? መንፈሳችን ላይ። ልብ በሉ ተመልከቱት። ጌታ ኢየሱስ የት ነው የሚሆነው? መንፈሳችን ጋር። ክብር ለእግዚአብሔር ይሁን። አንድ ሰው ዳግመኛ ሲወለድ በመንፈሳዊ ሕይወቱ ለውጥ፣ መንፈሳዊ ነገር፣ መሰረታዊ ቤዚክ ለውጥ የሚያመጣው በመንፈሱ ላይ ነው። ቆዳው አይቀየርም፣ ቁመቱ አይጨምርም፣ ፊዚካል ቼንጅ ሳይሆን የመጀመሪያው ሞስት ኢምፖርታንት ነገር ሰው የጌታን እውነት ሲያምን ለውጥ የሚያገኘው በመንፈሱ ላይ ነው። ለምን እንደሆነ ታውቃላችሁ? የጌታ መንፈስ ውስጡ ስለሚገባ። የእግዚአብሔር ስም የተባረከ ይሁን። ሮሜ ምዕራፍ 8 እንመልከት። ሮሜ ምዕራፍ 8 ላይ ሐዋርያ ጳውሎስ ምን እንደሚል እንመልከት። ሮሜ ምዕራፍ 8 ላይ ስትመለከቱ ምን እንደሚል እዩት። ቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በምን አይደላችሁም? በስጋ አይደላችሁም ይላል። የእግዚአብሔር ስም የተባረከ ይሁን። ይህም ባለፈው ነግሬያችኋለሁ። ሰዎች ብዙ ጊዜ መንፈሳዊነታቸውን የሚያዩት በሚያደርጉት ነገር ነው። ቤተ ክርስቲያን ውስጥ በአገልግሎት መሳተፋቸው ይህንና ያንን መሆንና ማድረጋቸውን ነው መንፈሳዊነት የሚሉት። አይደለም። መጽሐፍ ቅዱስ መያዝ፣ መጽሐፍ ቅዱስ ማንበብ፣ ቤተ ክርስቲያን መምጣት መንፈሳዊነት ምልክት መስሎ ሊታይ ይችላል። መንፈሳዊነታችን በእነዚህ ነገሮች ሊገለጥ ይችላል። እነዚህ ነገሮች ግን መንፈሳዊ ሊያደርጉን አይችሉም። መንፈሳዊነት የተለየ ነገር ነው። ፕሊዝ አዳምጡኝ ወገኖቼ። የቱንም ያህል አብሯችሁ የከረመ የተሳሳተ አመለካከት አስተናግዳችሁ ብትኖሩ መለወጥ አለባችሁ። መንፈሳዊነት በዳግም ውልደት የተገኘ በውስጣዊ ህይወታችን በመንፈስ ቅዱስ አማካይነት የሚካሄድ ህይወት ነው። ስለዚህ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል። በመንፈስ እንጂ በምን አይደላችሁ። ክብር ለእግዚአብሔር ይሁን። ያንድን ሰው መንፈሳዊነት የሚወስነው በዚያ ሰው ውስጥ ማን መኖሩ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ መኖሩ ነው። ቢኖር በመንፈስ እንጂ በስጋ አይደላችሁ። ባለፈው ነግሬያችኋለሁ። የመንፈስ ቅዱስን መኖር ማወቅ ማለት እከሌ እንኳን ቤት ያለ ማለት እቤታችሁ ያስተናገዳችሁት ያ እከሌ እናንተ ቤት በመምጣቱ ብዙ ተጽዕኖ ያሳድርባችኋል። አይደለም? ያ እከሌ ቤታችሁ እያለ ልብሳችሁን ብቻችሁን ሳላችሁ እንደምታውልቁ አታውልቁም። ያ እከሌ እንዳለ እንደምትኖሩት እንደምታረጉት አታረጉ። ያ እከሌ የምትናገሩትን የምትሆኑትን የምትሰሩትን ሁሉ አፌክት ያደርጋል። ያ እከሌ ያንን የሚያደርገው እናንተ ህይወት ውስጥ ገብቶ ሳይሆን በውጫዊ የአካል ግንኙነት አብሯችሁ በመኖሩ ነው። ውድ ወገኖቼ አዳምጡኝ። የእግዚአብሔር መንፈስ መኖሩን ማወቅ ግን ከዚህ በላይ ከዚህ በላይ ከዚህ በላይ ነው። ክብር ለእግዚአብሔር ይሁን። ከዚህ በላይ ነው። ለምን? የእግዚአብሔር መንፈስ በሰው ህይወት ላይ የሚያመጣው ተጽዕኖ ልበለው፣ ጥሩ ቃል አይደለም፣ የሚያመጣው ገንቢ ተጽዕኖ፣ ገንቢ ለውጥ ይሄ ነው የሚባል አይደለም። አንድ ሰው መንፈሳዊ ህይወትን አዳምጡኝ የደቀ መዝሙርነት ትምህርት ስንማር ይሄንን ለማስጨበጥ ነው ጥረትም አድርገው። አንድ ሰው የእግዚአብሔር ሰው ሆኖ ለመኖር የመጀመሪያ በህይወቱ ማወቅ ያለበት ነገር ቢኖር ራሱን መንፈሳዊ ለማድረግ ድራማ እየሰራ በቤተ ክርስቲያን ይሄና ድርግ ይሄና ውልቅ ይሄና ጥልቅ ባለ ማይንድ ሴት ከሚኖር ይልቅ የእግዚአብሔርን መንፈስ አክኖሌጅ ማድረግ ማወቅ መንፈስ ቅዱስ በውስጡ እንዳለ ማወቅ የመንፈሳዊ ህይወት መጀመሪያ ነው። እናንተ ግን በሉ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። የሱ መኖር የናንተን ሁኔታ ለመለወጥ ነው ይላል። የኔ ማንነት የኔ ሁኔታ መለወጥ የሚጀምረው የጌታ መንፈስ እኔ ጋር ምን ማረግ በመቻሉ ነው በመኖሩ ነው። ሶ መንፈሳዊነቴ ከመንፈስ ቅዱስ ጋራ ነው እንጂ የሚያዘው ከማደርገው ነገር ጋር አይደለም። ስለዚህ አንድ ሰው እግዚአብሔርን ነገር አቃለው ብሎ ቢለኝ ከመንፈስ ቅዱስ ጋር ያለው ነው ቀጥ ይገረኝ ነው ማለት ነው። ታዲያ በመንፈስ ካልተመላለሰ መንፈስ ቅዱስ እኛ ጋር ኖሮ በመንፈስ ካላመላለሰ በመንፈስ ቅዱስ ኃይል ካልበረታን መንፈስ ቅዱስ የሚሰጠንን ጸጋ ካልተቀበልን መንፈስ ቅዱስ በእኛ ውስጥ ነው የሚሰራቸው ነገሮች ቦታ ከሌላቸው መንፈሳዊነቱ ከየት ነው የሚመጣው? ታዲያ ይሄ ሰው የሚያረጋውን ሁሉ ኮፒካት የሆነ ክርስትና ነው ዝም ብሎ አርቲፊሻል የሆነ? That's not. ይሄ አይደለም መንፈሳዊነት። ስለዚህ እግዚአብሔር መንፈስ እኛ ጋር አለ ማለት ነገራችን ተለወጠ ማለት ነው። ስለዚህ ሐዋርያ ጳውሎስ በሮሜ ምዕራፍ 8 ቁጥር 9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ካለ በኋላ የእግዚአብሔር መንፈስ የክርስቶስ መንፈስ የሌለው ከሆነ ግን ይሄው የርሱ ወገን አይደለም ይላል። እራሱ ክርስቲያንም እንኳን መሆንና አለመሆን እንኳን መንፈሳዊነት ተታችሁ የሚወሰነው የእግዚአብሔር መንፈስ ሰው ውስጥ በመኖርና ባለመኖሩ ነው። ሰዎች አሜሪካን ሀገር ለመኖር ሲቲዝን ሆኖ ለመኖር ስታተስ ያስፈልጋቸዋል። ግሪን ካርድ አለህ ነው የሚባለው። ክርስቲያን ለመሆን የጌታ መንፈስ ውስጥ አለ ነው መሆን ያለበት። ለምን? የመዳናቸውን ወንጌል ሰዎች በሚሰሙበት ጊዜ የመጀመሪያ ነገር የሚሰጣቸው መንፈስ ቅዱስ ነው። መያዣ ሆኖ የሚሰጣቸው መንፈስ ቅዱስ ነው የሚሰጣቸው። አንድ ሰው እዚህ ሀገር ለመኖር ሲፈቀድለት የሚሰጠው ግሪን ካርድ ነው። ያ ግሪን ካርድ ከሌለው መኖር መስራት አይችልም። የእግዚአብሔር ልጆች ሆነ ለመኖር መንግስተ ሰማይ ለመግባት ለማየት ዳግም እንድንወለድ ምክንያት የሆነን የእግዚአብሔር መንፈስ መሰጠቱ ነው። ስለዚህ ጥሩ የደቀ መዝሙር ህይወት ሰው የሚኖረው ደቀ መዝሙር ምን ያደርጋል የሚለውን ሲያነበን ቢውል መጽሐፍ ተጽፎ ተሰጥቶት በቃሉ ሲያወጣ ሲያወርድ ቢውል good for nothing መንፈስ ቅዱስን ካላወቀ። የደቀ መዝሙር ህይወት በመንፈስ ቅዱስ የሚኖር ህይወት እንጂ የቴክኒክ የሙያ የስልጠና የችሎታ የሰው ጉዳይ አይደለም። የመንፈስ ህይወት ነው። ክብር ለእግዚአብሔር። ይሄ ነው ዛሬ በአሁኑ ጊዜ በቤተክርስቲያን ትልቅ ችግር እየሆነ የሚታየው። መንፈሳዊነት የሌለበት የቤተክርስቲያን ስራ ነው የሚታየው። ስለዚህ የእግዚአብሔር መንፈስ እኛ ጋር መኖሩ ማለት ይሄ አንደኛ ባለፈውም ደጋግሜ ነግሬያችኋለሁ። እኔ ይሄን ላስተምር እንጂ ውድ ወገኖቼ ልሰጣችሁ አልችልም። እናንተ ጌታ ሆይ ብላችሁ መንፈስ ቅዱስን የሚናፍቅ የሚያከብር በውስጣችሁ ያደረው መንፈስ ለመተዋወቅ በሱም ደግሞ ለመኖር በሱም ለመታነጽ ጸጋ ከሰጠ ኃይል የሚሰጥሱ ነው። ጸጋ የሚሰጥሱ ነው። የእግዚአብሔር ሰው የሚያረጋችሁሱ ነው። የሚያመላልሳችሁ የሚመራችሁሱ ነው። ታዲያሱን ካላወቃችሁ እንዴት ትኖራላችሁ? See the whole point ምንድነው? ከመንፈስ ቅዱስ ጋር ያለን ህይወት ሰው ከሚስቱ ጋርና ሚስት ከባሏ ጋር ከሚኖራቸው ህይወት የበለጠና የጠነከረ እንደሆነ ማወቅ አለብን። እግዚአብሔር ስም የተባረከ ይሁን። ስለዚህ በውስጡ ሰውነታችን ጥንካሬ የሚሰጠን የእግዚአብሔር ልጆች የሚያረጋን መንፈስ ቅዱስ መሆኑን ማወቅ አለብን። እግዚአብሔር ስም የተባረከ ይሁን። ባለፈው ምሳሌ አድርገን ወስደናል። ሐዋርያው ጳውሎስ እንዴት አድርጎ በነገራችን ላይ እነዚህን ጥቅሶች ልታቋቸው በጣም ፈልጋለሁ። ዘካርያስ 12:1 ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር ይላል። የማን መንፈስ ነው የሰራው? የት ነው የሰራው? በውስጡ የሰው መንፈስ የሰራ አምላክ አለ። ይሄ እግዚአብሔር ቃል ነው፣ ምሳሌያዊ ንግግር አይደለም። እግዚአብሔር የተመሰገነው በውስጣችን በሰራው በመንፈሱ እግዚአብሔር ሲሰራ በህይወታችን አይተናል። የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርጆች ሁሉ ይመረምራል ይላል። የሰው መንፈስ የሚባል አለ ዲስቲንክት። ነፍሴ በሌሊት ተናፍቃለች መንፈሴም በውስጤ ወደ አንተ ተገሰግሳለች ይላል። ስለዚህ መንፈሳችን እና ነፍሳችን የተለያዩ እንደሆኑ በመጽሐፍ ቅዱስ ላይ እናያለን። ስለዚህ አማኝ በጌታ የሚኖረውን ህይወት ከሐዋርያው ጳውሎስ ተመልክተናል ምሳሌ አድርገን። ምደጋግመው ይሄ ነገር ሲደገም ካልሆነ በስተቀር በቀላሉ የሚያዝ አይደለም። አንድ ምሳሌ ነው ያየነው፣ ሁለት ምሳሌዎች ነው ያየነው። ይሄኛው የመጀመሪያው ነው። ከክርስቶስ ጋር ተሰቀያለሁ እኔም ያው ሆኛ አልኖርም። በመንፈስ ለመኖር የእግዚአብሔር መንፈስ እኛ ጋር ሲኖር ሮሜ ምዕራፍ 8 ቁጥር 9 ላይ እንዳየነው እናንተ ግን የእግዚአብሔር መንፈስ ተመልከቱት፣ የእግዚአብሔር መንፈስ ነው የሚባለው። ሁለተኛ የክርስቶስ መንፈስ የሌለው ከሆነ ግን ይላል። በሌላ አባባል መንፈስ ቅዱስ ክርስቶስን ወክሎ የእግዚአብሔር መንፈስ ሆኖ ነው እኛ ውስጥ ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ አንድ አማኝ በክርስቶስ ለመኖር ክርስቶስ በውስጡ ይኖራል ስንል የእግዚአብሔር መንፈስ የክርስቶስ መንፈስ በውስጡ በማደሩ ነው ይሄም የሆነው። እግዚአብሔር አብ እግዚአብሔር ወልድ በሰው ውስጥ እንደሚያድሩ ዮሐንስ ወንጌል 17 ላይ ጌታችን ሲጸልይ እኔ አብም ወልድም በሰው ውስጥ ሊመጡ እንደሚችሉ፣ ይሄ ሊሆን የሚችለው በመንፈስ ቅዱስ ነው። እግዚአብሔር ራሱን በመላእክቶች ውክልና ይልካል። እግዚአብሔር ስራውን ሲሰራ በተለያየ መንገድ ያደርጋል። ነገስታቶች፣ መሪዎች፣ ወኪሎች ይልካሉ። እግዚአብሔር በአዲስ ኪዳን በእኛ ውስጥ ራሱን የሚወክለው እንደሱ መለኮት በሆነው በመንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ብዙ ሰዎች ኢየሱስ ክርስቶስን አማላጅ መሆኑን ሲቸገሩ በጣም እንትን ሲሉ በኦርቶዶክስ በጣም የሚገርመኝ መንፈስ ቅዱስ እዚህ መምጣቱን ጠቅላላ ይረሱታል። ማደሪያው አድርጎ ነው መለኮት መንፈስ ቅዱስ እዚህ ውስጣችን እያለ እንድንጸልይ እየረዳ እንድንማል በውስጣችን እየማለደ ይህን ሁሉ እያደረገ። ኢየሱስ ብቻ አይደለም አምላክ፣ መንፈስ ቅዱስም አምላክ ነው፣ አብም አምላክ ነው። አንድ አምላክ ነው የምናምነው። ስለዚህ ይሄን ምስጢር ማወቅ አለብን። የመንፈስ ቅዱስ እኛ ውስጥ መሆን ማለት የእግዚአብሔር እኛ ውስጥ መሆን መሆኑን ማወቅ አለብን። ሐናንያ እግዚአብሔርን በበደለበት ጊዜ እግዚአብሔርን ታታለለና መንፈስ ቅዱስን ማታለል ማለት እግዚአብሔርን መበደል መሆኑን እንዴት ጴጥሮስ እንደተናገረ ተመልከቱ። ሰው እግዚአብሔርን ሲያታልል መንፈስ ቅዱስን ሲያታልል እግዚአብሔርን መበደል አንድ አይነት እንደሆነ ነው ምን መለከተው። ስለዚህ መንፈስ ቅዱስ እግዚአብሔር ነው። የእግዚአብሔር ስም የተባረከ ይሁን። ቁጥር 3 ላይ ተመልከቱት፣ ምዕራፍ 5 ላይ ጴጥሮስም ሐናንያዊ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀርዘን ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥኸውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? ማንን በደልክ አለው? እግዚአብሔርን እንጂ ሰውን ምን አላረክም? ያታለለው መንፈስ ቅዱስን ነው አለ እና የበደለው እግዚአብሔርን ነው። ስለዚህ መንፈስ ቅዱስን ነው የሚበድለው። ውድ ወገኖቼ፣ እኔ ለራሴም እናንተም ለራሳችሁ ለእርስ በርሳችንም ስንጸልይ መንፈስ ቅዱስን ማወቅ ትልቅ 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 ነገር ነው። የሰው ህይወት የሚለወጠው በምንም በሌላ ነገር አይደለም፣ መንፈስ ቅዱስን በማወቅ ነው። እግዚአብሔር የተመሰገነ ይሁን። ይሄ እከሌን አወቅኩት እከሊትን አወቅኳት እንደምንለው ያለ ነገር አይደለም። እኔ በጌታ ልለምናችሁ፣ በጣም ልለምናችሁ፣ ይህንን ነገር እንዴት አክብጄ ልናገረው እንደምችል ቃል ያጥረኛል። ያለ እግዚአብሔር መንፈስ እውቅና ክርስትናን ራሳችሁን የገዘፈ ሰውነታችሁን እያሰባችሁ እንዲሁ ክርስትናን ሰው ብቻ ሆናችሁ አትኑሩ። በድን ነው የምትሆኑት። በድን በድን ህይወት ነው። ሁልጊዜ ክርስትናችሁን ስታስቡ እንኳን አላደለም ሜጀር በሆነ በመንፈሳዊ ነገር ትታችሁ በማንኛውም ጥቃቅን ነገር ሁሉ ያለ እግዚአብሔር መንፈስ ምንም ማድረግ እንደማትችሉ ልታምኑ ይገባል። በስራ ገበታችሁ፣ በትዳራችን፣ በትምህርታችን፣ በሁሉ ነገር ያለ መንፈስ ቅዱስ እንዳንኖር ነው መንፈስ ቅዱስ የተሰጠ። ልጅነት የፓርት ታይም ጉዳይ አይደለም። አባ ብሎ የሚጮ የልጅነት መንፈስ ተሰጠን ማለት የፓርት ታይም ጆብ ጉዳይ አይደለም። የትርፍ ጊዜ አይደለም። የሆቢ ጉዳይ አይደለም። የለተለት ጉዳይ ነው። ስለዚህ የእግዚአብሔር ልጆች ሆነን እለተለት ለመኖር የእግዚአብሔር መንፈስ በጣም አስፈላጊ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስትናን መኖር አወቅኩ ሰው ማለት ያለበት መንፈስ ቅዱስን ሲያቅ ብቻ ነው። ያለ መንፈስ ቅዱስ ዕውቀት ክርስትናን ልትኖሩ ትችላላችሁ አለ አይደለም? ሰዎች ጌታን ሳያውቁ ፈሪሳውያኖች ለሕግ የቀኑ ናቸው። ጌታን ሳያውቁ እግዚአብሔርን ያገለገሉ የመሰላቸው የእግዚአብሔርን ሰዎች ይገሉ ነበር። ሰው ሃይማኖት ያሳስታል። ለእግዚአብሔር ይቀናሉ፣ ነገር ግን እግዚአብሔርን ሰዎችና እግዚአብሔርን ሥራ ያፈርሳሉ። እንደዛ ልንሆን እንችላለን እኛም። በመንፈስ ቅዱስ አማካኝነት ነው ክርስትናን መኖር ያለብን። የደቀ መዝሙር ሕይወት መንፈሳዊ ሕይወት ነው። በመንፈስ ቅዱስ የሚኖር ሕይወት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሐዋርያ ጳውሎስ በዚህ ቦታ ላይ የሚነግረን ምንድነው? ከክርስቶስ ጋር ተሰቅያለሁ ይላል። ይህንን ባለፈው ጠቅለል ባለ መንገድ አይተናል። አንድ አማኝ የክርስትና ሕይወቱን ሲኖር የቀድሞ ሕይወት አለው፣ የቀድሞ ያልዳነበት ዘመን ሕይወት አለው። ያ ሕይወቱ ምን ሆኗል? የዱሮ አሮጌ ሕይወት አለው አይደለም? አሮጌ ሕይወት እና አዲስ ሕይወት አለ። እና ይሄንን አዲስ ሕይወት አማኙ እንዲኖር ጌታ ያደረገው ምንድን ነው? የኢየሱስ ክርስቶስ ሞቶ ሲነሳ በዮሐንስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስ ክርስቶስ በበዓሉ ሰዎች ተሰብስበው ባሉበት ስፍራ በኢየሩሳሌም እንዲህ ብሎ ተናገረ። ማንም የተጠማ ቢኖር ወደ እኔ ይምጣና ምን ያርግ? ይጠጣ። አያችሁት? እኔ ከምሰጠው ውሃ የሚጠጣ ከሆዱ የሕይወት ውሃ ወንዝ ምን ያረጋል? ይፈልቃል ብሎ ጮኸ ይላል። ይህንም በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ተናገረ። አያችሁት? የተናገረው ስለ ምንድን ነው? ስለ መንፈስ ነው። መንፈስ ቅዱስን ነው። እና ከዛ ምን ይላል የእግዚአብሔር ቃል? ኢየሱስ ገና ስላልከበረ መንፈስ ምን አላረገም? አልወረደም ነበርና ይላል። ስለዚህ ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ይሄ በጣም ሰፊ ምስጢር ያለው ነገር ነው ወገኖቼ። የመንፈስ ቅዱስን ለማግኘታችን ዝም ብሎ አይደለም። የተከፈለውን ዋጋና ኢየሱስ የሞተው ሞት የተነሳው ትንሣኤ ጋራ በጣም የሚገርም የሚያዝ ምስጢር አለው። ስለዚህ ኢየሱስ ክርስቶስ ሞቶ ሲነሳ ወደ አባቴ ሄዳለሁ፣ አብን እለምናለሁ፣ ሌላ አጽናኝ እልክላችኋለሁ ብሎ እንዳለ አባቱን ለምኖ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ እንደተናገረው ከአብ ዘንድ ተቀብሎ ይህን የምታዩትና የምትሰሙትን ምን አረገው ይላል? አፈሰሰው ይላል። ስለዚህ የመንፈስ ቅዱስ ወደ አማኞች መምጣት፣ ወንጌል ሲሰበክ አማኞች ሲያምኑ መንፈስ ቅዱስን የሚቀበሉበት አቀባበል አይነቱ፣ ሁኔታው በብዙ መልክ ነገር እንጂ መንፈስ ቅዱስ ከኛ ጋር ለመነካካቱ ለመገናኘቱ ምክንያት ኢየሱስ ክርስቶስ ነው ምክንያቱ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስን ማንም ሰው ሊያድላችሁ ሊሰጣችሁ ስልጣንም መብትም የለውም። ከአባቱ ተቀብሎ መንፈስ ቅዱስን የሚያፈስ እሱ ነው። አያችሁት? ያ ስምዖን የሚባል ጠንቋይ ሐዋርያቶች መጥተው እጅ እየጫኑ ሰዎች መንፈስ ቅዱስ ሲቀበሉ አይተው ገንዘብ ሰጣቸው። እኔም ይሄንን ለሰዎች ማድረግ እንድችል ይህን ስልጣን ስጡኝ አለ። የእግዚአብሔርን ስጦታ በገንዘብ ለማግኘት ፈልጋል ብለው እንዴት ያለ አይነት ክፉ የሆነ ሰው እንደሆነ ጴጥሮስ እንደተናገረ ታስታውሳላችሁ። ስለዚህ ኢየሱስ ክርስቶስ ነው መንፈስ ቅዱስን የሚሰጠን። ይሄ በጣም መሰረታዊ ነገር ነው። በብዙ ጊዜ በፔንቴኮስታልና ካሪዝማቲክ ሙቭመንት ውስጥ መንፈስ ቅዱስን ከግለሰቦች ጋር ሰዎች ያያይዛሉ። ይሄ ትልቅ እርግማን ነው፣ ትልቅ ስህተት ነው። ዘይት የሚያወጣ ስር የተባለው ኢየሱስ ብቻ ነው። በመጽሐፍ ቅዱስ ውስጥ ዘይት የሚያወጣ ስር እሱ ነው። እኔስ ብጸልይላችሁ እናንተ ብትጸልዩልኝ እርስ በርሳችን ስንጸላለይ መንፈስ ቅዱስ ቢገኝ መንፈስ ቅዱስን እከሌ ሰጠኝ እንደማትሉ እርግጠኛ መሆን አለባችሁ። ይሄንን ማለት የለብንም። መንፈስ ቅዱስን የሚሰጠን ማን ነው? ጌታ ነው። እኔ ይሄንን ያው በተክሳስ በእግዚአብሔር ተክሳስ ነው የተማርኩት። መንዝም ይባል ቦታ ኢትዮጵያ ውስጥ ላገለግል ለመጀመሪያ ጊዜ እዛ ሄጄ በስደት ዘመን ክርስቲያኖች ተሰብስበን ጸልያል። በጣም ከባድ ስደት የነበረበት ቦታ ስለነበረ በር ተዘግቶ አንድ ክፍል ውስጥ ሁላችንም እንጸልያለን። ተበታትኖ ክርስቲያኖቹ በጣም ነው የሚጸልዩት። እኔም ጸልያለሁ፣ ሁሉም ይጸልያል። አንዲት እህት እኔ ወደዚህ ጋር ነኝ ያለሁት እዛ ጥጎና እንዴት የእግዚአብሔር መንፈስ እየተጠማች እንደምትለምን ላስረዳችሁ አልችልም። ሰው ውሃ እንደተጠማ በጣም ዴስፐሬት የሆነ ሰው እንደሚለምን ስትለምን ሆድ ያባባል፣ አለማመኗል፣ ልነግራችሁ አልችልም። በጣም ልቤ ተነካና እንደው ጌታ ሆይ ለምን አሰጣትን መንፈስን እያልኩ ሳዳምጥ ነበረ ጸሎቷን። ከዛ እግዚአብሔር ሄጄ እንድጸልይላት ልቤን አደፋፈረው እና ሄጄ ስጸልይላት በሚያስደንቅ ሁኔታ በመንፈስ ቅዱስ ተሞልታ በትንቢት ሁሉ ትናገር ጀመር። ከዛ ሌሎቹ ሁሉ እሷ ስንት ስትላዩና ለንም ጸልይልኝ ለንም ጸልይልኛል። አይ እንግዲህ በነካጅ ያልኩና አለ አይደለም እንደዚህ አላልኩም ባፌ ግን ይገባቸዋል አቲቱዱ። በቃ ይሄንን ጀምሯል እንግዲህ እኔው ነኝ የጸለይኩት። አሁንም ደ ሞመንት ሁለተኛ ሰው ላይ እጄን ስጭን እላዬ ላይ የነበረው የእግዚአብሔር ጸጋ ሲነሳ ልብስ ከላዬ ላይ እንደሚነሳ ሲነሳየው ደንግጬ እጄን አንስቼ መሬት ላይ ተጎንብሼ ጌታን ይቅርታ ጠየቅኩ። ለእሷ የሰጣት የለመነችው ጌታ ነው። እነዚህ ሰዎች እኔን የጠየቁት በደንብ ገባኝ። በደንብ ገባኝ እግዚአብሔር የቱ ጋር እንዳረመኝ። እቺ ልጅ የተሞላችው እኔን ለምና አይደለም፣ ማንን ለምና ነው? እነዚህ ግን እኔ ስለ ጸለይኩላት እንዳገኘች ስላዩ እኔ እንድጸልይላቸው። ከዚህ የተነሳ አገልጋዮችም ምእመናንም እንሳሳታለን። ንስሐ ገባው ንስሐ ገባው። እዛ አንደኛዋ እህት የእሷ እህት ካልጸለይክልኝ አለች። ይቅርታ ይኔት እኔ ልጸልይልሽ አልችልም። እህትሽ የለመነችው ጌታን ነው። እኔ ላንቺ ልጸልይልሽ አልችልም። እንደሷ እግዚአብሔርን ለምኝ፣ ከፈለገ በፈለገው መንገድ ይሞላሻል፣ ከእኔ ጋር ጉዳይ የለሽም አልኳት። ይገባኛል፣ እኔ ጌታ እንደሚሞላኝ አውቃለሁ አለች። ከገባሽ መልሱ እንግዲህ ይኸው ነው፣ ሌላ የለም። ማታ ትመጣለች፣ ሀይ ስኩል ይማራሉ። ማታ ማታ ሲጨርሱ ትመጣለች። አሁንም እንድጸልይላ እኔ ልጸልይልሽ አልችልም። ይህን ወቅ ያልኳት እኔ ይህን ላደርግ አልችልም፣ የማይገባሽ ነገር አለ አልኳት። ልነግራችሁ አልችልም። እዛ በቆየሁበት ጊዜ ሁሉ እንትን ብትል በፍጹም መጸሌ ፈራሁ፣ በፍጹም አልቻልኩ። መጨረሻ ቀን መጣች እንደ ነገ ሊሄድ፣ እኔ ልጸልላት በፍጹም እንዴት እንደምትጠማ ታስታውቃለች። ስሜ አልኳት፣ እኔ ልጸልልሽ አልችልም። እኔ ይህን የማላደርግበት ምክንያት የሚገባኝ ነገር ስላለ ነው ብያት ተሰናበትን። ጌታ ይባርክሽ ብዬ በቃ አዝና ሄደች። ጠዋት ባስ ልጆች ክርስቲያኖች ይዘውልኝ ወረፋ ሀገር ቤት ባስ ታውቃላችሁ፣ ተጋድለው ወረፋ ይዘውልኝ እኔ እንቅልፍ ይዞኝ ማታ ፕሮግራም አምሽተን ጭልጥ ብዬ ተኝቻለሁ። ያቺ ልጅ አላደል ልጆቹ ጠዋት ስነሳ ባሱ ሲሄድ አየሁት። እንደውም በሰፈሩ ባሱ በሚሄድበት አካባቢ ነበርኩ አልኩኝ። ልጆቹ እኛ ከሰው ሁሉ ተጣልተን አገልጋይ አንተ ትመጣለህ ብለን በቃ ቦታውን ምናምን እንቅልፍ ያዘኝ፣ በቃ ምን ላድርግ አልኳቸው። ከዛ ይቅርታ ጠይቄ ያው ዋልኩ ማለት ነው። እና ሌላ ባስ እስኪመጣ ያው ነገ ነው የሚመጣው። እና ማታ እቺ ልጅ መጣች እና ለመሄድን ሰምታ ስሚ አልኳት፣ እዛ ክፍል ውስጥ ገብተሽ ጸልይ፣ ሂጅ እዛ ከኔ ጋር እዛ እግዚአብሔር እዛ ይሰጥሻል፣ እኔ ጋር ትጸልይ አልኳት። እዛ ጓዳ ውስጥ ገብታ ጸልይ። እኔ በጣም ነው የፈራሁት፣ እውነቴ ነው የምነግራችሁ። ሪሊ የእግዚአብሔር ፍርሃት ያስፈልገናል። እኛ እንደምናድል እንደምንሰጥ መንፈስ ቅዱስን ማድረግ ትልቅ 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 ስህተት ነው። ከዚህ የተነሳ ያልተሞሉ ሰዎችን አሌሉያ በል አሌሉያ በል እያልን አርቲፊሻል ልሳን እንዲናገሩ እያደረግን ያልሆኑት እንደሆኑ አድርገን ተሞልተሃል እያልን እየደለልናቸው ብዙ ስህተቶች እየሰራን ጤናማ አይምሮ ያላቸው ሰዎች ግራ እየተጋቡ እንዲህ ነው ወይ ክርስትና እያሉ የከበረውን ነገር ሊንቁ ሊያናንቁ እንዲችሉ ምክንያት እየሆናቸው እንሆናለን። ያቺ ልጅ እዛ ክፍል ውስጥ ሄጄ በቃ እየፈራው እንድጸልይላት እግዚአብሔር ወይ እንዲህ ተጠምታለች፣ እኔ እንግዲህ እንዴት ራሴ እንዴት እንደማይተታያለ ብዬ ሄጄ ስጸልይላት በሚያስደንቅ ሁኔታ የተናገረቻቸውን ትንቢቶች ሁሉ አረሳ። የሚገርም ትንቢት ሁሉ ተናገረች። እንዴት ያለች እሳት የላሰች አገልጋዩ አረጋት እግዚአብሔር። ያችን ልጅ እግዚአብሔር መንፈስ ቅዱስን ጌታ ነው የሚሰጠው። Please. ደቀ መዝሙር ይሄን ማወቅ አለበት። ስለዚህ እንደኔ ተገሰጻችሁ እንዳትማሩ። እኔ ሳላውቅ ነው የተሳሳትኩት። እንደዚህ የሚያርመኝ ቢኖር ደስ ይለኝ ነበር። እናንተ ግን ተምራችሁ በተሳሳቱ ሲሪየስ ነው የሚሆነው። ስለዚህ ኢየሱስ ክርስቶስ ነው መንፈስ ቅዱስን የሚሰጥ። ይሄ መንፈስ ቅዱስ ሁሉ ጊዜ ወደ አማኞች ሲመጣ ወንጌል ከመስማት ጋር በጣም የተያዘ ነው። ከመስማት ጋር ወንጌል ከመስማት ጋር ልባቸው ሰዎች ሳይነካ ጌታ ኢየሱስን ሳያምኑት መንፈስ ቅዱስ ሊያገኙ ሰዎች አይችሉም። ቆርኔሌዎስ ሰዎች አሕዛብ የነበሩ ናቸው። ቃሉን በሰሙት ሁሉ ላይ ምን ወረደ ይላል? መንፈስ ቅዱስ በሰሙት ላይ ነው የወረደው። ስለዚህ እግዚአብሔር መንፈስ ከወንጌል ጋር ነው የሚያዘው። መንፈስ ቅዱስን ከወንጌል መለየት ደቀ መዝሙር የለበትም። ስለዚህ ወንጌል ዋና ነገር ነው። ወንጌል መክፈቻ ነው። ቁልፍ ሳልይዝ እዚህ መጥቼ ብዙ ጊዜ ቁልፍ ረሳውዬ እንዳለ ተመልሻለሁ። ወንጌል ሳይኖር የበረከት ምንጭ የለም። ወንጌል ዋና የሚያገናኘን መጀመሪያ ወንጌል ከኢየሱስ ጋር ነው። መንፈስ ቅዱስ ኢየሱስን ላመንበት ለተቀበልንበት የሱን የምስራች ወንጌል ላስተናገድንበት እምነት በረከት ሆኖ ነው የሚሰጠን። ክብር ለእግዚአብሔር። ይሄንን ማፋለስ በክርስትና ትልቅ ስተት ነው። ብዙ ሰዎች በጣም ይሳሳታሉ። ወንጌል ሴንተር ነው። ደቀ መዛሙርት ማወቅ ያለባቸው። ስለዚህ ወንጌል ምን ያረጋናል? በእኛና በኢየሱስ ክርስቶስ መካከል መገናኛ ማዕከል ነው። የመስቀሉ ቃል የሚባለው ወንጌል ነው። ይሄ ወንጌል ቦታውን ሲይዝ መንፈስ ቅዱስ በሰዎች ሕይወት ውስጥ ምን ያረጋል? ይሰራል። ይህንን እንዴት አድርጌ እንደማስረዳችሁ እግዚአብሔር ራሱ ይመስክርላችሁ። ይህንን ማዛባት ማለት ቤተ ክርስቲያንን ለብዙ ቀውጢ የሆኑ የአጋንንት አሰራሮች ማጋለጥ ነው የሚሆነው። ወንጌል ስለ ኢየሱስ ክርስቶስ ነው። እግዚአብሔር ይባርካል፣ ወንጌል አይደለም። ጌታ እንዲህ ቦታ ያደርሰናል፣ ወንጌል አይደለም። እግዚአብሔር ጸሎትሽን ሰምቷል፣ ወንጌል አይደለም። እግዚአብሔር እንዳያረግ እነዚህ አይደሉም። ወንጌል ስለ ኢየሱስ ክርስቶስ ሰው የሚነገረው ነገር ነው። ታትስ ኢት። እግዚአብሔር ይመስገን። እግዚአብሔር ጸሎታችን ይሰማል፣ አሁን ይባርከናል፣ አሁን ይፈውሰናል፣ አሁን። ወንጌል ግን ከዚህ ጋር ሳይሆን የሚያዘው እነዚህ ከወንጌል የተነሳ የሚመጡ ፍሬዎች ናቸው እንጂ ዋና ነገር አይደሉም። ሲዲ ፕሌየር እንዲኖረው ብሎ መኪና የሚገዛ ሰው የለም። ለሲዲ ፕሌየር መኪና የሚገዛ ሰው የለም። ልክ እንደዛ ነው የሚቆጥረው። እሺ፣ ወደ ክርስቶስ የመጣሁት ለመፈወስ ነው እንደማለት ነው። ታትስ ኖት ሪሊ ዘ ፖይንት። ወደ ወንጌል ክርስቶስን የሚያገናኘን። ስለዚህ መንፈስ ቅዱስ ወደ አማኞች ህይወት ሲመጣ ለመምጣቱ ምክንያት ሰው አይደለም፣ የምንሰማው ወንጌል ነው። የሰማነው የክርስቶስ ወንጌል ነው። ለመንፈስ ቅዱስ እኛን ብቁ የሚያደርግ መንፈስ ቅዱስ እንድንቀበል የክርስቶስ ወንጌል በመልክና በትክክል በህይወታችን ከሌለው መንፈስ ቅዱስ እኛ ጋር መጣ ሄደ ልንል የምንችልበት ታሪክ የለም። እግዚአብሔር የተመሰገነ ይሁን። ግልጽ ነው ወገኖቼ? ይሄንን there is no any በቃ አቅልዬ ልናገረው የምችል ነገር አይደለም። ዶሮ የስተት ነገሮችን እና የስተት ያልሆነ ነገር በምን ላይ ያለን ሰዎች ሲሉኝ፣ በመስቀሉ ቃል። የመስቀሉ ቃል ከሌለ እኔ ምንም ማስተናገደው መንፈስ የለም። ስለምንም መንፈስ ደንታ የለኝም በበኩሌ። የክርስቶስ ወንጌል መለያ ነው። እግዚአብሔር ይመስገን። የክርስቶስ ወንጌል ነው መለያ። ይሄንን በበኩሌ እንደዛ ነው እኔ የምረዳው። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስን ለማግኘታችን አባቱን ሲለምን፣ ወንጌል ሲሰበክ መንፈስ ቅዱስ እንደሚመጣ ነው የተናገረው። እግዚአብሔር ይመስገን። የክርስቶስን ወንጌል የምታስተናግዱበትን ማስተናገድ ተመልከቱና በውስጣችሁ ክርስቶስ በወንጌሉ እውነት ካለ መንፈስ ቅዱስን ብትጠይቁት ይሰጣችኋል። የትም ሆናችሁ ብትለምኑት ተጠምታችሁ የተጠማ ቢኖር ወደ ማን ይምጣ ነው ያለው? ወደ አገልጋዮቼ ይሄዳል አለ። ወደ ማን ጋ ነው ያለው? ወደኔ ይምጣና ይጣጣን ያለ። ስለዚህ ወንጌል ስለ ክርስቶስ ነው። ክርስቶስን ስናመን ወደ ክርስቶስ ስንጠጋ ልባችን ለርሱ ሲከፈት ኢሚዲየትሊ ጌታ በመንፈሱ መላሽ ይሰጣናል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ መንፈስ ቅዱስ የሚመጣበት ዋናው ምክንያቱን አዲስ ህይወትን ጉዳይ እንመልከት። መንፈስ ቅዱስ ሲመጣ ትልቁ ነገር አሁን ላሳያችሁ ምፈልገው ያለ ጌታ የነበርንበት ህይወት አሮጌ ህይወት ነው እና በጌታ ምንኖረው ህይወት አዲስ ህይወት ነው። በአካል እዚህ ነን ያለ ነው። ሰውነታችን ያልዳነ ነው። ዋጋ ተከፍሎልናል ለሰውነታችን። ጌታ ሲመጣ ዳግመኛ እንለወጣለን። እግዚአብሔር የተመሰገነ ይሁን። በአካል በመድር ላይ ነን። ነገር ግን በውስጣችን በመንፈሳችን ግን ከሰማያዊው ጌታ ጋራ ምን ያረግነን የተያዘነ ከሰማይ የመጣ መንፈስ ውስጣችን ያለነ። እግዚአብሔር ይመስገን። እኛ አገራችን በመንደነው እንላለን በሰማይ ነው ማለት ጀምረናል። እግዚአብሔር የተመሰገነ ይሁን። ይሲ ከመንግስተ ሰማይ ስለተወለድን መንግስተ ሰማይ ለማየትም ለመግባትም ይችላል። ከመንፈስ የተወለደ መንፈስ ነው ስለተባለ መንፈሳዊ ኔቸር አግኝተናል። ስለዚህ በዚህ በመንፈሳችን በውስጣችን ባደረው በመንፈሳችን የምንኖረው ኑሮ ውስጣዊ ህይወት ነው፣ ሰማያዊ ህይወት ነው። እግዚአብሔር የተመሰገነ ይሁን። ባልዳነ አካል ውስጥ የሚኖር ህይወት ነው። በዚህ ባልዳነ አካል ውስጥ የሚኖር ህይወት ነው። ባልዳነ አካል ውስጥ ነገር ግን ይሄ በውስጣችን ያለው ሰዋችን መንፈስ ቅዱስ በውስጣችን አድሮ የሰጠን መንፈሳዊ ህይወታችን በጣም የሚያስደንቅ ሁኔታ ይታይበታል። እስቲ ገላትያን ተመልከቱ። ገላትያ ምዕራፍ 5ን እንመልከት። ገላትያ ምዕራፍ 5 ላይ እንደዚህ የሚል ቃል ታያላችሁ። ቁጥር 16 እና 17 ነገር ግን እላለሁ በመንፈስ ተመላለሱ የሥጋንም መኞት ከቶ ምን አታርጉ አትፈጽሙ። ሥጋ በመንፈስ ላይ መንፈስ በማ ላይ እነዚህ እርስ በርሳቸው ምን ያረጋሉ ይቀዋወማሉ። ሥጋ አለ መንፈስ አለ። ምንድነው ይሄ ነገር? አማኝ ሥጋን እንዳይከተል መንፈስን ግን እንዲከተል ነው የሚናገረው። ሥጋ ምንድነው? ሥጋ አዳምጡኝ፣ ያለ መንፈስ ቅዱስ ያለ እግዚአብሔር ሰው በራሱ የሚኖረው ህይወት የሥጋ ህይወት ነው የሚባለው። ሥጋ ሃይማኖተኛ ሥጋ አለ፣ ዓለማዊ ሥጋ አለ፣ ኃጢያተኛ ሥጋ አለ። አይነቱ የሥጋ ህይወት በሃይማኖት ይገለጣል፣ ያለ ሃይማኖት ይገለጣል፣ በክህደት ይገለጣል፣ በኃጢያተኛ በብዙ መንገድ ይገለጣል። ስለዚህ ሥጋዊነት ምን እንደሆነ መርሳት የለብንም። ሥጋዊነት የታወቀ ኃጢያት የሚሰራ ሰው ማለት ብቻ አይደለም፣ ዓለማዊ የሆነ ሰው። የሥጋዊነት ቲፒካል ካራክተር ደቀ መዛሙርት ማወቅ ያለባቸው እኔነት የጎላበት ነው። እኔነት ዶሚኔት ያደረገበት ህይወት በምንም አይነት ለእግዚአብሔር በእግዚአብሔር ጸጋ ውስጥ መኖር አይቻልም። ለእኔነት ጸጋ አይሰጥም፣ ለመንፈሳዊነት ነው የሚሰጠው። ልብ በሉ፣ ቅድም ያነበብነው መጀመሪያ ላይ የነውን ጥቅስ እግዚአብሔር ኃይል የሚሰጠን መናችን ላይ ነው ብያችኋለሁ፣ መንፈሳችን ላይ። ጸጋ የሚሰጠው ምን ላይ ነው ብለን አይተናል ጥቅስ መንፈሳችን ላይ። ጌታ ኢየሱስ የሚያድረውን ለየት ነው ብለናል መንፈሳችን ላይ። ይሲ የእግዚአብሔር ልጆች የሆኑ የሚመላለሱት በምንድን ነው ብለናል? በመንፈስ ነው ብለናል። ይሄ እውነት ከሆነ እኔነት የት ነው ብያችኋለሁ ቅድም ስንመለከት? ነፍስ ነው፣ የነፍስ ጉዳይ ነው። ነፍስ ምንድን ነው? ፈቃድ፣ እኔ ያልኩት ካልሆነ እኔ እንደሚገባኝ እኔ እንደምፈልገው እኔ የሚል ህይወት ነው። የደቀ መዝሙር ህይወት በዚህ ሊኖር አይችልም። ደቀ መዝሙር ምን ማድረግ አለበት? ጌታ ምን ይላል? ጌታ ምን ይፈልጋል? የጌታ ፈቃድ ምንድን ነው ይላል። ኢቭን አጌንስት አወር ኦን ቾይስ አወር ኦን ዊል ነው የምንሄደው። ለምን? መስቀሉን የማይሸከም ከኔ በኋላ ሊሆን የራሱ ነፍስ ምንም ማረግ የማይክድ ነፍሳችን መካድ ማለት ነው። ይሄ መከራ መቀበል ሰዎች ሲሰድቡ አይደለም፣ በምርጫ ራሳችን መካድን ይጠይቃል። ፕሊስ በጌታ አዳምጡኝ። እግዚአብሔር ያስተምረናል፣ ይረዳናል፣ ይሸከመናል። ግን የለም እኔ ስጋዬን አልተውም፣ በዚሁ በራሴ የራሴን ባህሪን ባህሪያችን ላይ የሚታየውን ስጋዊነት በባህሪያችን የሚታየውን ስጋዊነት መንፈሳዊ ህይወታችንን የሚያጎሳቁለውን ለክርስቶስ መንፈስ የማይመቸውን እኛንም ቤተ ክርስቲያንንም እግዚአብሔርንም እየበደል እንድንኖር የሚያደርገውን ነገር የሚያስተናግድልን ጸጋ የለም። ለእኔ የለም፣ ለእናንተ የለም፣ ለማንም የለም። መስቀሉን ተሸክመን ነው የምንኖረው። እግዚአብሔር ይመስገን። ለምንድን ነው ይሄ የሚሆነው? እግዚአብሔር ይሄንም እናያረጋው። ብዙ ሰዎች ዋጋ ሊያስከፈለን ይመስላቸዋል። አረ እስቲ በእኔ በመትሉት ስጋቹ ሂዱና ይመቻቹ። እስቲ ይመቻቹ። በዚህ መንገድ ሂዱና እፈሱ። እስቲ የምትፈልጉትን ሁሉ የምታደርጉት ነገር ሁሉ ሰላምና ረፍት ይነሳቸዋል። የሚሰማኝ ግን በርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ሰላምና ረፍት ያለው ጌታን በማዳመጥና በመከተል ነው። እኔ አልኩት ካልሆነ ብሎ የለም። እግዚአብሔር ይህን እንድናስተውል ይርዳል። ስለዚህ ብዙ ጊዜ በራሳችን መንገድ የምንኖረው በጣም ብዙ ክርስቲያኖች መንፈሳዊ ሳይሆኑ በእግዚአብሔር ቤት ይኖራሉ እና ያስቆጠሩትን እድሜ ብቻ ነው መንፈሳዊነታቸው አድርገው የሚሉት። ክርስትና ለፍላፊ ያደርጋል። በመለፍለፋችን ብዙ የምናውቀው ነገሩ ለአዋቂ ያደረገን ይመስለናል። የመንፈስ ፍሬ ሳናፈራ በመንፈስ ቅዱስ ሳንመራ ራሳችንን ሳንክድ ጌታ ኢየሱስ ክርስቶስን በመንፈስ እየተመላለስን ሳንከተለው እንዲህ ያለ ህይወት ሳንኖር ለመንፈስ ቅዱስ ሳንመች ምንድን ነው ፕሮሰስድ እየሆነ ያለው እኛ ጋር? እንዲሁ የከረመውን ስጋችንን ብቻ በቃ ዝም ብለን ይዘነው እንድንሄድ ነው? የት አለ የእግዚአብሔር ጸጋ? የት አለ የክርስቶስ ህይወት? ይህንን ደቀ መዝሙር የሆኑ ሁሉ ሊያስተውሉት ይገባል። ስለዚህ ስጋ አለ። ስጋ የራሱን ፈቃድ የሚያደርግ የሰውን እኔነት ነው የሚያሳየው። አያችሁት? ስለዚህ ሐዋርያው ጳውሎስ በዚህ ቦታ ላይ የሚለን ነገር እንመልከት ምን እንደሚል። ውዴ ጌታ ልጆች ምራፍ እነዚህ እርስ በርሳቸው ምን ያረጋሉ? ይቀዋወማሉ። ስለዚህ ምን አታረጉም ይለናል? እስኪ በሉት የምትወዱትን ልታደርጉ። በሌላ አባባል እኔ የምፈልገው አይደለም ይሆነው፣ ጌታ የሚወደው ነው። ክብር ለእግዚአብሔር ይሁን። በፍጹም እኔ የምፈልገውን እግዚአብሔር አያረግም። እውነቴን ነው የምነግራችሁ። ይሄ ደቀ መዝሙር ሊማረው የሚገባ ቤዚክ ነገር ነው። እንደ የተመቸውንማ የሚመርጥ ማንም አይመርጣለ። ኢየሱስ ጌታ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ ደቀ መዝሙር እኔነቱን በመስቀል ኃይል ስር ያደረገ ሰው ነው። የራሱ ምርጫ ለጌታ ስር የሚተው ሰው ነው። እግዚአብሔር ስም የተባረከ ይሁን። ጌታ ሆይ ከእኔ ምን ትፈልጋለህ? መሰበር አለ፣ ፔን አለ። ጌታን ለመታዘዝ እንቆስላለን፣ እያመመን ትሁቶች እንሆናለን። እግዚአብሔር ይመስገን። እያመመን ጌታ ሆይ እኔ እንደፈለግኩት አይሁን፣ አንተ የፈለግከው ይሁን። ብዙዎቻችን ለእውነት ነው እውነት 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 የምንለው። ማን የእውነት ጠበቃ አረግ? እውነት እግዚአብሔር ነው፣ የሚያገባን የለም። እያችሁት? እውነት እውነት እንላለን። ለእውነት ነው እውነት እውነት እንላለን። ነው ጉዳዩ ማን ነው እውነቱን የሚያደርገው ነው። እኔ ነኝ? ለጌታ የተገዛ ሰው ሆኜ ነው? ለጌታ ስልጣን የተገዛ ሆኜ ነው? ነው እንጂ ጥያቄው እውነቱ እኔ እውነት እውነት የምንለው ነገር አይደለም። ስለዚህ የጌታ መስቀል በህይወታችን እንዲኖር መፍቀድ አለብን። መንፈስ ቅዱስና ስጋ ምን ያረጋሉ? እንዳትረሱ፣ ምን ያረጋሉ? ይቀዋወማሉ። እንግዲህ የጌታ ልጆች መንፈስ ቅዱስና ስጋ የሚቀዋወሙት የት ነው? እሱ እኔ ጋር ያለው መንፈስና የወንድሜ ስጋ ነው የሚቀዋወሙት? ኖ፣ እዚህ ነው ሰልፉ የሚካሄደው። ለመንፈስ ቅዱስ እንቅፋት የሆነ ስጋ አለን ሁላችንም። ስለዚህ ጌታ በፈቃዱ በመንፈስ ቅዱስ ፈቃዱን እንዲያርግ ስጋችን ለመንፈስ ቅዱስ እንቅፋት ሊሆን እንደሚችል ማወቅ አለብን። እግዚአብሔር የተመሰገነው በእነዚህ ያለው ሁኔታ ላይ ትልቅ ምርጫ ላይ እንመጣለን። ጳውሎስ ከክርስቶስ ጋር ምን አርጋለው? እኔም አሁን ያው ሆኜ እግዚአብሔር አሳያችሁ የሐዋርያው ጳውሎስ ስጋ የሚፈልገውን እንዳያደርግ ጳውሎስ ራሱን እስከምን ድረስ ነው የቆጠረው? እኔ በሕይወት አልኖርም፣ ክርስቶስ ነው በእኔ የሚኖረው። እግዚአብሔር ይሄንን ለማለት እንድንችልኛንም ይርዳን። አዎ እኔ አሁን ያው ሆኜ አልኖርም፣ ክርስቶስ ነው በእኔ የሚኖረው። ብዙዎቻችን የሚመስለን እንዲህ ብንኖር በቃ ምንጠቃ ምንሸነፍ አይደለም። ብዙዎች ሁላችንም እኔ አለ አይደለም እንዴ ነው እግዚአብሔር ሞኝ የሚያረገን በቃ ምንታለል ይመስለናልና አንዳንድ ጊዜ እንደም እንደው ቢሆንም እንላለን። በጣም እንቸገራለን። ለሚቴልዩ ምን እንደሚያረግ እግዚአብሔር እንደዚህ ያለ ባህሪ ያለንን ሰዎች ይሰብረናል። ያዕቆብን እስራኤል ከማለቱ በፊት ላባ ቤት የላከው ጌታ ምንም አይነት የማይመቹንን ሰዎች ፊታችን ያቆማል። ሊሰራን ትግስት ስጠን ብትሉት ሮሜ ምዕራፍ 5 ምን ነው የሚለው? መከራም ትግስት እና መከራ ወዳጃሞች ናቸው አይደለም? ዲፊካልት ሰዎች ነው የሚሰጠን እግዚአብሔር። በመስሪያ ቤታችን በቤታችን በኑሯችን ዲፊካልት ነገሮች ይመጡብናል። እነዚህ ዲፊካልት ነገሮች መሰሪያ እንዲሆኑልን እግዚአብሔር ያረጋል። ለምን? እግዚአብሔር እሺ የማይለውን እኔነታችንን ሊሰብሩ ነው የሚመጡት፣ ሊቋቋሙ። እነዚህን ሰዎች ብን በኢየሱስ ስም አስራለሁ በእኔ ላይ የተነሳ ምናምን ብንል ብንደግምባቸው ምን ብንል ሟርተኛ እንሆናለን እንጂ ለውጥ ልናመጣ አንችልም። እና እግዚአብሔር ምን ያረጋል? ለምንድን ነው ይሄን የሚያረገው? ስለሚጣላን አይደለም። ያዕቆብን የመረጠው ከወንድሙ ከኤሳው ይልቅ የተመረጠ ሰው ነው። እግዚአብሔር የመረጠው ሰው ነው። ለበረከት የመረጠው ሰው ነው። እንዴት ላባ 20 ዓመት ሙሉ አታልሏል? እንዴት ያጭበረብሯል? ደሞዙን ስንት ጊዜ እየቀየረ ይሄ እግዚአብሔር ሰው እየለፋ መከራ እየበላ እየኖረ ምንድነው ሚስጥሩ? እግዚአብሔር እስራኤልን ለምን ያስረባቸዋል? ለምን ያስጠማቸዋል? ለምን እንደ ልብ ቶሎ ቶሎ አይሰጣቸው? ለምንድን ነው የሚፈታተናቸው? እስከ አጉረመረሙ ለምን ይደርሳል? ይህንን እኔነታችንን ከሕይወታችን በመስቀሉ ኃይል አስጥሎ ለመንፈስ ቅዱስ እንድንመች ለማድረግ አስቸጋሪ ሁኔታዎችን ይጠቀማል እግዚአብሔር። መስቀሉ በጸሎት ብቻ አይመጣም። ጓዳው ጓዳ ተሰቅለን ተገላግለን ብንመጣ ኖሮ እንዴት ባማረ ነበር። ግን ኢየሱስ የተሰቀለው አደባባይ ነው። ህዝብ ያየው ነው የተሰቀለው። መስቀሉ ያደባባይ ነው። የሚያፌዙ የሚቀልዱ ሰዎች የሚታዘቡ ያሉበት ቦታ ነው። ጣታቸው የሚያነሱ ያለበት ነው። ነውርን የናቀ ጌታ ነው። ተራራ ላይ ነው የተሰቀለው። ጓዳ በድብቅ ስቀሉኝ አላለም። ያን መስቀል ነው እኛ የምንሸከመው። በጥቂቱ ነው ያው። እግዚአብሔር ይመስገን። ስለዚህ የደቀ መዝሙር ህይወት ከመስቀል ጋር የተያዘ የሚሆንበትን ጉዳይ በመንፈሳዊ ህይወትም አንጻር ተመለከታችሁ ማለት ነው በጥቂቱ። ስለዚህ መንፈስ ቅዱስ ዝም ብሎ አይሰራም። መንፈስ ቅዱስ ስራብኝ፣ መንፈስ ቅዱስ እንዲያድርግብኝ ብትሉት ፕሊዝ እንደ ብዙ ሰዎች ራሳችን እንዳናታል ስራ ብለን ብንል መስቀሉ የሰራው ስራ የታለ ይለናል። የታለ የመስቀሉ ማህተም? የታለ የመስቀሉ ኃይል? እኔነታችንን አድራሻውን ጳውሎስ እንዳደረገ የታለ ያ እኔነት? ያ ሳይኖር ምን ሆነ? ሁሉ ስሜት እንጂ መንፈስ ቅዱስ አይደለም። መንፈስ ቅዱስ የመስቀሉ ሥራ በሰራበት ቦታ የሚገለጥ ነው። እውነተኛ ደቀ መዛሙርት የመስቀል ማህተም፣ የመስቀል ምልክት፣ የመስቀል ኃይል በተማከለ ህይወት መንፈሳዊ ህይወትን ይኖራሉ። እግዚአብሔር የተመሰገነ ይሁን። አሁን እኔ ይሄው ሆኜ አልኖርም። ለምን እንደሆነ ታውቃላችሁ? ሐዋርያው ጳውሎስ ቁርጡን አውቋል። ይሄ ውስጡ ያደረ ኢየሱስ ደባል እንደማይሆን ገብቶታል። ከጳውሎስ ጋር እንግዲህ ጌታ ወይ እኔም አንተም እየተመካከርን እንደማይሆን ገብቶታል። ጌታ ጌታ ነው የሚባለው ጌታ ሲሆን ነው። ሃሌሉያ። አያችሁ ቁርጡ ስለገባው እኔም አሁን ያ ሆኘ አንኖር ብዙዎቻችን ግን ከጌታ ጋር ፓርታይም መኖር እንፈልጋለን ፓርታይም እየተደራደረ ነው እንኖር እንፈልጋለን እግዚአብሔር ይሄን እንድናስተውል ይርዳን እንጸልይ እግዚአብሔር ስም ብሩክ ይሁን እግዚአብሔር ስም ብሩክ ይሁን እስኪ እንጸልይ ሉል ጌታ ሆይ አምላኬ መድኃኒቴ ሆይ ይህ ለመሰራታችን ይሁንልን ይህ በውስጣችን ጌታ ሆይ የከበረ ነገር ልታደርግ አንተ ቅዱስ መንፈስህን በልጅነት ጸጋ ሰጠህን ልጆች ሆነን እንድንኖር በመንፈስ እንድንመላለስ ያምላካችን እግዚአብሔር ፈቃድ በእኛ እንዲከናወን ሰጠህን ጌታ ሆይ አቤቱ ለዚህ እንድንመች ጌታ ሆይ ራሳችንን ዝቅ ማረገን ወደ መስቀሉ ስር መተን እንደ ሐዋርያ ጳውሎስ እኔ ያው ሆኛል ኖርም ከኔ የሆነ ነገር ለኔ የሆነ ነገር በኔ የሆነ ነገር ላንተ ክብር አይሆንም ጌታ ሆይ ክርስቶስ በኔ ይኑር የሚል ናፍቆት ጥማት ስጠን ክርስቶስ በኔ ውስጥ ይገለጥ በሥራ ቦታችን በተለያየ የህይወት ጎዳናችን የተጠቃን ሰዎች የበለጡብን የኮሩብን የሰለጠኑብን ሞኝ ሆነን መስለን እንኳን ቢሰማን ጌታ ኢየሱስ እንበል እኔነታችንን ሰልፈኛ ጦረኛ አድርገን ከማቆም አድነን ኦ ሃሌሉያ እግዚአብሔር ሆይ ሁሉን ላንተ መስጠትን ለምትዳኘው ለእግዚአብሔር ጌታን አምኖ መኖርን የራሳችንን ምላስ ሙግታችንን ክርክራችንን በእኛ ፍላጎት ለኛ በሆነ መንገር አሸንፎ የመኖርን ሰይጣናዊ አጋንንታዊ ጥበብ በኢየሱስ ስም አፍርስልን ህዝብህ በቃል ይጽዳ ጌታ ሆይ በቃል ይማረክ እግዚአብሔር ሆይ በትዳራችን እግዚአብሔር ሆይ ከሚስቶቻችን ከባሎቻችን እየተሟገትን የኔ ካልሆነ ይያልን ከሰዎች ከጎረቤት በሥራ ቦታችን እግዚአብሔርን አይቶ ታምኖ መኖር የራስን ጥሎ ጌታ ሆይ ማለት በጌትነት መታመን ይሄን ስጠን ጌታ ሆይ አዎ ላባ ምንም እንኳን ደሞዙን ቢቀያይር ምንም እንኳን ቢያታልለው ያዕቆብን እስራኤል ያደረክ እግዚአብሔር አጭበርባሪ ስሙን የለወጥክ እግዚአብሔር የኛንም ታሪክ ለውጥልን 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 የለመድነውን የለበስነውን የተሳሳተውን ልካል ሆነውን ለብሶ ከመኖር ነጻ አውጣን ጌታ ሆይ ኦ የቃል እውነት እውነተኛ ለሆነ ደቀ መዝሙር ይርዳን እነዚህን ወገኖቼን እኔንም አግዘን ጌታ ሆይ ለመንፈስ ቅዱስ የተመቸ ጸጋ ስጠን ክብር ምስጋና ላንተ ይሁን ስምህ ይባረክ በኃይልህና በስልጣንህ ታምነን እንለምናሃለን የቃልህ እውነት በዚች ቤተ ክርስቲያን ይህንን ትምህርት በተማሩ ሁሉ ሕይወት ውስጥ ይሰልጥን በጌታ በኢየሱስ ክርስቶስ ስም አሜን እሺ